ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሮብ ምሽት የአሜሪካ ድምጽ ዝግጅታችን አሁን ጀመረ። በመተሃራ በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ ነዋሪዎችን አሳስቧል። ይህ ተመለከተ ዘገባ በመሽቱ አለን። የካሊፎርኒያ ሰደድ እሳት 78% የነዋሪዎችን ንብረት ሙሉ በሙሉ ባወደመባት ፓልሴድስ ውስጥ የሚገኝ ፓልሴድስ ዌይን ኤንድ ስትሪት የተባለ የአልኮል መሸጫ ሱቅ ባለቤት ወይዘሮ ፋበች ፈረደን ማነጋግረናል።
እሳቱ እየተቀቀለለ ጣስ ሲመጣ በንፋስ ምን ማመን አልቻልሁ። ምን ራሱ ማለት ነው ባይኔ ያየሁትን አሁን ራሱ ፊልም ነው የሚመስለኝ። ከዛ ዛፎችን እንደ ዝምባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበር። ካንዱ ላይ ነዶ ሌላ ቦታ ደግሞ እንደገና ይነዳል። እና እኛ እንዴት ነው ምን ወጣው ብዬ ለራሴ ነፍስ በጣም ሳተጨን ነው። ከኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከን ደቂቃ ፍጥነት ነው የተደረሰው።
የካሊፎርኒያ ሰደድ እሳትን በተመለከተ በስፍራው የሚኖሩ ኢትዮጵያውያን ያነጋገርንበትን ዘገባ ጨምሮ ሌሎችም ዘገባዎቻችን በምሽቱ በአብይርስና በትንታኔው መጽሔት የክፍለ ጊዜ ወደ እናንተ የሚደርስ ይሆናል። ጥር 7 2017 ዓ.ም ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ አስማማየ ነው ነኝ ምሽቱ እያስተናገድኳችሁ። እስከ 4 ሰዓት ድረስ አብሬያችሁ አመሻለሁ። ለዓለም ዜናዎቹ እንግዶ ወልደዚህ አብሮኛል። የስቱዲዮን ቅንብር የምትመራልን ብራን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ምሽቱን እስከ 4 ሰዓት ድረስ ከኛ ጋር አብራችሁ እንድትሆኑ እንጋብዛለን። አሁን ቀጥተን የምናልፈው ወደ ዓለም ዜናዎች ነው። እንግዲህ ይጠብቃችኋል።
በድጋሚ እንደምን አመሻችሁ። በመተሃራ ከተማ በሪክተር ስኬል 4.3 የሚገመት የመሬት መንቀጥቀጥ መከሰቱ ተነገረ። በደቡብ አፍሪካ ከማዕድን ማውጫ ጉድጓድ ውስጥ 78 አስክሬኖች ወጡ። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። እንዲሁም የደቡብ ኮሪያው ፕሬዝደንት በቁጥጥር ስር ዋሉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በመተሃራ ከተማ በሪክተር መለኪያ 4.3 የሚገመት የመሬት መንቀጥቀጥ መከሰቱ ተነግሯል። በቅርብ ጊዜያት ውስጥ የተከሰቱት የመሬት መንቀጥቀጦች መነሻ ከሆነው አዋሽ ፈንታሌ አቅራቢያ የምትገኘው መተሃራ ከተማ ርዕደቱ እንደገጠማት ነዋሪዎች ለአሜሪካ ድምፅ ተናግረዋል። በቅርቡ ከተከሰቱት የመሬት ርዕደቶች ጋር በተያያዘ ከፈንታሌ አካባቢ 20,000 የሚሆኑ ሰዎች መኖሪያቸውን ለቀው ለመውጣት መገደዳቸውም ታውቋል። የዚህን ዜና ዝርዝር በአብይ ርዕስ ክፍለ ጊዜያችን በዝርዝር እንመለስበታለን። አድማጮቻችንና ተመልካቾቻችን፣ አሁን ወደ ስቱዲዮ ከገባን በኋላ በደረሰን ዜና እስራኤልና ሐማስ የተኩስ ማቆም ስምምነት መፈጸማቸውን የአሜሪካ ባለስልጣናት አረጋግጠዋል። ስምምነቱ በጋዛ የሚካሄደውን ጦርነት ለማስቆምና በሐማስ የተያዙ ታጋቾችን ለማስለቀቅ ጥርጊያ መንገድ እንደሚከፍት ተመልክቷል። በደቡብ አፍሪካ ከሚገኝ አንድ የማዕድን ማውጫ ጉድጓድ ውስጥ 78 አስክሬኖችን ማውጣቱን የአገሪቱ ፖሊስ ዛሬ አስታውቋል። ሕገ ወጥ ያላቸውን ማዕድን ቆፋሪዎች 2.6 ኪሎ ሜትር ከሚረዝመው ጉድጓድ ለማውጣት ፖሊስ ለወራት ሲጥር ቆይቷል። 106 ሰዎችን ማዳኑንም ፖሊስ አስታውቋል። ከጆሃንስበርግ 140 ኪሎ ሜትር ደቡባዊ ምዕራብ ርቀት ላይ ከሚገኘው የማዕድን ማውጫ ስፍራ ጉድጓድ ውስጥ ከመቶ በላይ ሰዎች ሞተው ሊሆኑ እንደሚችሉ የአካባቢው ነዋሪዎች ስጋታቸውን ገልጸዋል። በማዕድን ቁፋሮ በአብዛኛው የሚሳተፉት ከጎረቤት ሀገራት የሚመጡ ስደተኞች ሲሆኑ ነዋሪዎች ወንጀል በመፈጸም ይከሷቸዋል። በመቶ የሚቆጠሩ ሰዎች በጉድጓዱ ውስጥ ሊገኙ እንደሚችሉ ፖሊስ ቢገልጽም በእርግጠኝነት ቁጥራቸውን ለማወቅ ግን አስቸጋሪ እንደሚሆን አመልክተዋል። ለማዕድን ቆፋሪዎቹ ከሚሟገት ቡድን ለኤፍፒ ዜና ወኪል የደረሰው ቪዲዮ አስከሬኖች እንደሆኑ የተነገሩና በደርዘን የሚቆጠሩ በጨርቅ ተጠቅልለው አሳይተዋል። ካለፈው ነሐሴ ጀምሮ ፖሊስ ባደረገው ዘመቻ ሕገ ወጥ ናቸው ያላቸውን 1500 የሚሆኑ ማዕድን ቆፋሪዎች መያዙን አስታውቋል። 121 የሚሆኑት ወደ መጡበት ሀገራት እንዲመለሱ ማድረጉንም ፖሊስ አመልክተዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። በፑንትላንድ የጸጥታ ኃይሎች ከአይሲስ ታጣቂዎች ጋር ለመጀመሪያ ጊዜ ነው በተባለ ባደረጉት ውጊያ ቢያንስ 2 የቡድኑ አባላት መገደላቸውን ባለሥልጣናት አስታውቀዋል። ቡድኑ በካማካዚ ድሮኖች ሊፈጽም ያቀደውን ጥቃት ማክሸፋቸውንም የሶማሊያ ባለሥልጣናት አስታውቀዋል። አይሲስ በሶማሊያ በመቶ የሚቆጠሩና ከተለያዩ የዓለም ክፍሎች የተውጣጡ ተዋጊዎች ሲኖሩት ከነዚህም ውስጥ ኢትዮጵያውያን፣ ሱዳናውያን እና ከመካከለኛው ምስራቅ የመጡ አባላት እንደሚገኙበት የሶማሊያ ባለስልጣናት ጨምረው አስታውቀዋል። የጸጥታ ኃይሎች ከአይሲስ ተዋጊዎች ጋር ሲዋጉ እንዲሁም ሁለት ተገድለዋል የተባሉ ተዋጊዎችን ያሳያሉ ያሏቸውን ፎቶዎች የፑንትላንድ ባለስልጣናት አጋርተዋል። ፑንትላንድ በመቶ የሚቆጠሩ ኃይሎቿን አይሲስን እንዲፋለሙ ባለፈው ወር አሰማርታለች። ዘመቻው የመጀመሪያ ደረጃ እንደሆነ የገለጹት ባለስልጣናቱ በዳዳር ከሚገኘው የአይሲስ መሰረት ገና እንዳልደረሱም አስታውቀዋል። የሶማሊያ መንግስት የፑንትላንድን ጥቃት አድንቋል። በሶማሊያ የሚገኘው አይሲስ የተመሰረተውና የሚመራው በንዳረፓን አቆጣጠር 2015 ከአልሻባብ አፈንግጦ በወጣው ሼክ አብዱልቃድር ሙሚን ሲሆን አሜሪካ ባለፈው ግንቦት በመሪው ላይ ኢላማ ያደረገ የአየር ጥቃት መፈጸሟን ብትገልጽም የአካባቢው ባለስልጣናት ግን መሪው ከጥቃቱ ማምለጡን ይናገራሉ። በሞዛምቢክ በተካሄደው አጨቃጫቂና የሰው ህይወት በጠፋበት ምርጫ አሸናፊ የሆኑት ዳንኤል ቻፖ ዛሬ ቃለ መሐላ ፈጽመዋል። ሀገሪቱን አንድ ለማድረግ እንደሚሰሩ ቻፖ ተናግረዋል። ቃለ መሐላው በከፍተኛ ጥበቃ ስር ቢካሄድም ዛሬ በተደረገው ተቃውሞ ተጨማሪ 7 ሰዎች ህይወታቸውን አጥተዋል። ባለፈው ጥር ወር በተካሄደው ምርጫ አሸናፊ እንደሆኑ የታወጀው የ48 ዓመቱ የገዢው ፓርቲ አባል ዳንኤል ቻፖ በጋዝ ሀብቷ የምትታወቀውን ሀገር ከ50 ዓመታት በላይ የገዛውን የፓርቲያቸውን የበላይነት አስቀጥለዋል። ዛሬ በመዲናዋ ማፑቶና ናምፑላ በተሰኘች ከተማ በተካሄደ ተቃውሞ 7 ሰዎች መገደላቸውን አንድ መንግስታዊ ያልሆነ ተቋም አስታውቋል። የተቃዋሚው ቬናንሲዮ ሞንድላኔ ደጋፊዎች ለወራት ተቃውሞ ሲያደርጉ ቆይተዋል። በየቀኑ በሚደረግ ተቃውሞ መንግስትን እንደሚያሽመደምዱ ሞንድላኔ ዝተዋል። የፍሪሊሞ ፓርቲ ምርጫውን ሰርቋል ሲሉ ሞንድላኔ ይከሳሉ። ዓለም አቀፍ ታዛቢዎች ምርጫው ብዙ ጉድለቶች የታዩበት እንደሆነ አስታውቀዋል። የአውሮፓ ህብረት በበኩሉ የምርጫው ውጤት መቀየሩን አመልክቶ ድርጊቱን አውግዟል። በመጨረሻም የደቡብ ኮሪያው ፕሬዚደንት በቁጥጥር ስር ዋሉ። ሀገሪቱን በወታደራዊ አዋጅ ለማስተዳደር ሞክረው ያልተሳካላቸውና ክስም የቀረበባቸው የደቡብ ኮሪያው ፕሬዚደንት ዩን ሱክ ዩል ዛሬ በቁጥጥር ስር መዋላቸው ተነግሯል። ሊዩል ለ10 ሰዓታት ያህል በአገሪቱ የጸረ ሙስና መስሪያ ቤት የምርመራ ጥያቄዎች ከተደረገላቸው በኋላ በመዲናዋ ሶል አቅራቢያ ወደሚገኝ እስር ቤት መወሰዳቸው ታውቋል። በመንግስት ላይ በማመጽ ክስ የቀረበባቸው ፕሬዚደንት ከመኖሪያ ቤታቸው ለመያዝ ለሳምንታት ሙከራ ሲደረግ ነበር። ከመያዛቸው በፊት የቪዲዮ መልእክት ያስተላለፉት ዩል በሀገሪቱ የህግ የበላይነት ጠፍቷል ሲሉ ተደምጠዋል። ወታደራዊ አዋጅ ማወጃቸውም ትክክለኛ እርምጃ እንደነበርም ተናግረዋል። ዩልን ለመያዝ ብዛት ያላቸው የጸጥታ ኃይሎች በፕሬዝደንታዊ መኖሪያቸው ተገኝተው የነበረ ሲሆን የአገሪቱ የጸረ ሙስና መስሪያ ቤት እርሳቸውን ለመመርመር ስልጣን ባይኖረውም ሁከቱን ለማስወገድ ሲሉ ተባባሪ መሆናቸውን ዩል ገልጸዋል። በሀገሪቱ በቁጥጥር ስር የዋሉ የመጀመሪያው ፕሬዝዳንት የሆኑት ዩን ሱክ ዩል ረጅም የእስር ቅጣት ሊጠብቃቸው እንደሚችል የአሶሴትድ ፕሬስ ዘገባ አመልክተዋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ አስማማው መራቸዋለሁ።
ተመልካቾቻችንና አድማጮቻችን የዓለም ዜናዎች ወደ እናንተ ደረሱ። ለዜናዎቹ ግዶልዴን አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ የተላለፈላችሁ የሚገኘውን የረቡዕ ምሽት ፕሮግራማችን ነው። እያስተናገድኳችሁ ያለው ታስማማየኑ ነኝ። የስቱዲዮ ቅንብሩን ብራያኑ እየመራችልን ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም በምሽቱ ከኛ ጋር አብራናለች። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከኛ ጋር አብራችሁ እንድታመሹ በድጋሚ ጋብዛለሁ። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በኦሮሚያ ክልል ምስራቅ ሸዋ ዞን መታራ ከተማ በተደጋጋሚ እየተከሰተ ያለው የመሬት መንቀጥቀጥ ስጋት ሆኖ መቀጠሉን ነዋሪዎች ገልጸዋል። ትላንት ማምሻው የተከሰተው መንቀጥቀጥን ተከትሎ የግንብ አጥሮች መሰንጠቃቸውና የፈንታሌ ተራራም ተንዶ ከተማዋ በአዋራ መሸፈኗንም ነዋሪዎችና የወረዳው አስተዳደር ገልጿል። ገልሞ ዳዊት በዚህ ጉዳይ የተጨማረ ያለው።
ትላንት ማምሻውን 12 ሰዓት አካባቢ በመታራ ከተማ በሬክተር ስኬል 4.3 የሚደርስ የመሬት መንቀጥቀጥ መከሰቱን ተከትሎ የከተማዋ ነዋሪዎች መደናገጣቸውን ተናግረዋል። አቶ አዋስ ፈንታሌ የመታራ ከተማ ነዋሪ ናቸው።
fikir lafa kali tenggel kami turu era baru itu walau ada balad mana ada balad ada balad maksud
ya merit mengkatakan ukah jamra sambat bet terbual ia terantuk kan kas kau nucu nisra tu bet amka bar nabar atagab lat agab kau mui nabar umakin uci gadu nabar betul cinta sangat at kawal ia fental literara degemo wadiau ba abuara tashafin wad abuaraum bians ia fental literaran la hayadeik ayahil shafinot nabar
የመታራ ከተማ ነዋሪው ታዋስ በተለይ በፈንታሌ ተራራ ከተሎ ያለው የድሬ ጉቡ ቀብሌ ነዋሪዎች መንገድ ከጡን ተከትሎ በተከሰተው ንዝረት ክፉኛ ተደናግጠዋል ብለዋል።
መጋለም መታራስ ዘጉባ ገብዲሻን በሰካ ያንቲ ለጎም ዲሻን
የመታራ ከተማ ነዋሪዎች በአሁኑ ሰዓት በጣም በከፍተኛ ስጋት ውስጥ ነው ያለነው። አንደኛ የበሰቃ ሃይቅ በቅርባችን አለ። አሁን ይህ የፈንታሌ ተራራ ተነዶ በዚህ ሃይቅ ላይ ቢወድቅ ሃይቁ ይውጠናል የሚል ስጋት አለን። ሌላ ደግሞ የመታራ መሬት ስሩ ባዶ ነው። አሁን ለመጸዳጃ ቤት ራሱ 3 ሜትር ወደ ታች ሲቆፈር ከዚያ በታች ምንም የለም። በከተማዋ ያሉ ሰዎች እንደ አዳማ ወዳሉ ከተሞች ቤተሰቦቻቸውን እያሸሹ ናቸው።
አቶ ሙጥማ ፍርድሳ የፈንታሌ ወረዳ ኮሙኒኬሽን ጽህፈት ቤት ባልደረባ ትላንት በመታራ ዙሪያ የተከሰተው የመሬት መንቀጥቀጥን ተከትሎ በፈንታሌ ተራራ ላይ የተስተዋለውን እንዲ ያስረዳሉ።
ከሌሳ አኩማይሮ ደብ ክርክረላፋቱሬ
ትላንት ለክ እንደከዚ በፊቱ የመሬት መንቀጥቀጥ ነበር። የትላንቱን የተለየ የሚያደርገው ቆይታው ትንሽ ረዘም ላለ ጊዜ የቆየ ነበር። በዚህም የተነሳ የፈንታሌ ተራራ ንዝረቱን ተከትሎ በተፈጠረ አቧራና ጭስ ተሸፍኖ ነበር ለረጅም ጊዜ ቆየው። በስካሁኑ በሰው ህይወት ላይ ያደረሰው ጉዳት የለም።
አቶ ሙጥማከለው የፈንታሌ ተራራ በንዝረቱ ስለመናዱ ሲያብራሩ
አረጋጋራቱ ምለቴ ወዋር
ከበፊቱ ይልቅ ከተማዋ ከፈንታሌ በተነሳ አቧራ ተሸፈነች። ያው የፈንታሌ ተራራ አካል መናድ ነው ይህን ያስከተለው። ይህ ነው ነዋሪው ላይ ፍርሃትን ያስከተለው።
አቶ ሙጥማ በፈንታሌ ወረዳ በስካውኑ በመሬት መንቀጥቀጡ ሳቢያ ከ20 ሺህ በላይ የሚሆኑ የአምስት ቀበሌ ነዋሪዎችም መፈናቀላቸውን አክለው ተናግረዋል። ለአሜሪካ ድምጽ ገልሙዳዊት ካዳማ።
የተከታተላችሁት የምሽቱን አብይ ርዕስ ነበር። ከዚህ በኋላ ደግሞ የምሽቱ የትንታኔ መጽሔት ወደ እናንተ ይደርሳል። ወደ መጀመሪያው የትንታኔው መጽሔት እናልፋለን። የመጀመሪያው ርዕሰ ጉዳያችንም የካሊፎርኒያውን ሰደድ እሳት ይመለከታል። ደቡባዊ ካሊፎርኒያ ሎስ አንጀለስ አካባቢ ለቀናት የቀጠለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ዛሬ መረባረባቸውን ቀጥለዋል። በቃጠሎው እስካሁን ቢያንስ 25 ሰዎች የሞቱ ሲሆን ኃይለኛ ነፋስና ደረቅ የአየር ሁኔታ የአካባቢውን ቃጠሎን ይበልጥ ያስፋፋል የሚልም ስጋት ፈጥሯል። ትላንት ማክሰኞ ቀን ላይ ነፋሱ ከተጠበቀው ጥቂት ረገብ ማለቱን ተከትሎ የብሔራዊ አየር ሁኔታ ክትትል አገልግሎት ዛሬ ረቡዕ ከጠዋት ያነሳ ከቀጥር በኋላም ጭምር የነፋሱ ፍጥነት ሊጨምር እንደሚችል አስጠንቆ ነበር። የኤሌክትሪክ ኃይል ኩባንያዎችም የኤሌክትሪክ መስመሮች ላይ አዲስ ቃጠሎ እንዳይነሳ ለመከላከል በሚል ከ77000 የሚበልጡ መኖሪያ ቤቶችን የኤሌክትሪክ ኃይል ተቆርጧል። የእሳት አደጋ ሰራተኞች ካለፈው ሳምንት አንስተው ሁለቱን ዋና ዋናዎቹ ሰደድ እሳቶችና ሰኞ ዕለት የተነሳውን ቃጠሎ ለመቆጣጠር ባደረጉት ጥረት ያገኙትን ውጤት ንፋሱ እንዳያበላሸውም አስግቷል። የካሊፎርኒያ የደን ጥበቃና የእሳት አደጋ መከላከያ መስሪያ ቤት ካልፋየር የምዕራባዊ ሎስ አንጀለስ ሰደድ እሳት 96 ኪሎ ሜትር ስፋት ያለው አካባቢ መውደሙን ገልጿል። እስከ ዛሬ ረቡዕ ማለዳ ድረስ ከሚዛመተው እሳት 18 ከመቶ የሚሆነውን ለመቆጣጠር እንደተቻለም አመልክቷል። ለ88000 ነዋሪዎች አካባቢያቸውን ለቀው እንዲወጡ የተሰጠው ትዕዛዝ አሁንም እንደጸና ሲሆን ሌሎች ወደ 85000 የሚሆኑ ነዋሪዎችም እንዲወጡ ሊታዘዙ እንደሚችሉ ማስጠንቀቂያ ሰጥቷቸዋል። የሎስ አንጀለስ ወረዳ ፖሊስ አዛዥ ሸሪፍ ሮበርት ሉና ሰው ማስጠንቀቂያውን ከሰማ ትዕዛዝ ሲሰጠው ሳይጠብቅ ይወጣ ይመከራል ብሏል። ትዕዛዙን ከሰማ በኋላ ሳይወጡ የቀሩ ሰዎችን ፖሊስ ማውጣታቸውን አክሎም ተናግሯል። የሰደሳቱን ተከትሎ አሁንም የደረሱበት ያልተገኘ 30 የሚሆኑ ሰዎች መኖራቸውን ባለስልጣናቱ ገልጸዋል። የሞቱ ሰዎች ቁጥርም ሊጨምር ይችላል የሚል ስጋት እንዳላቸውም ጠቅሰዋል። ተመልካቾቻችንና አድማጮቻችን ከዚህ ጋር በተያያዘ ማክሰኞ ዕለት አደጋው በተነሳበት አካባቢ ነበሩ የተባሉ ኢትዮጵያውያን አነጋግረናል። ጽዮን ግርማነት ያነጋገረችው እንደሚከተለው ወደ እናንተ ይደርሳል።
የካሊፎርኒያ ሰደድ እሳት 78 በመቶ የነዋሪዎችን ንብረት ሙሉ በሙሉ ባወደመባት ፓልሴድስ ውስጥ የሚገኝ ፓልሴድስ ዋይን ኤንድ ስፕሪት የተባለ የአልኮል መሸጫ ሱቅ ባለቤት ተዋበች ፈረደ በአካባቢው ብቸኛ ኢትዮጵያዊ የንግድ ባለቤት መሆናቸውን እርሳቸውም ሌሎችም ኢትዮጵያውያን ነግረውናል። እነርሱ ተመልሰው መግባት ባይችሉም በአካባቢው ተርፏል ከተባለው 18 በመቶ ንብረት ውስጥ የእርሳቸው አንዱ ሊሆን እንደሚችልም እንደተነገራቸው አካፍለውናል። ማክሰኞ ታህሳስ 28 2017 ዓመተ ምህረት እሳቱ በአካባቢው ሲቀሰቀስ የት እንደነበሩ ጠይቀናቸው ከመያብራሩበት ቃለ ምልልሳችን ይጀምራል።
የነደው ነበር ርቀትም ስላለ ይሁን በደንብም አቴንሽን ስላል ወስር አላየሁትም ነበር ግን ደወለልኝና የቴ ልጅ ማለት ነው ማቲ ይባላል ከዛ ሰዓት ሲያየው ነው በርቀት ጭስ ይታየኛል እና እንዴት አየሹ ሲለኝ አይ እኔ በደንብ አልታየኝም እስቲ ቆይ የቀረብ ሰው ይታየኛል ብያል እውነትም የቀረብ ሰው ጭሱም አይጀምር እና እኔ መሰለኝ እንደ ማንኛውም ቀን አንዳንዴ በአመት አንዴም በሶስት አመት ምናምን ወደ ማሊቡ አካባቢ እንደዚሁ ጭስ ያጋጥማል እና አንዳንዴ እንደውም በጭሱ ምክንያት ሱቅ የምንዘጋበት ሰዓት አለ አንዳ አልፎ አልፎ ማለት ነው እኔ እንደዛ ነው መሰለኝ ድራይቭ እያደረኩ ሄድኩኝ ግን ስጠጋ በጣም ጭስ አለ አስቸጋሪ ነበር ንፋስም በጣም አለ ማየት ስለነበረብኝ የሥራ ቦታዬ ሄጄ ከፈትኩኝ
የሥራ ቦታው የሚገኝበት አካባቢ ምን ይባላል ህንጻ ነው ወይስ ደግሞ እንደ መሸጫ ማዕከል ነገር ነው ምንድነው የሚባለው
ፓሊሴድስ ሃይላንድ ቪሌጅ ይባላል እና ለዛ ሰፈር ያገለግል የሱቅ አካባቢ ሱቅ ያለበት አካባቢ ማለት የተለያየ ሰርቪስ ነው የሚሰጠው የተለያየ ሱቆች ነው ያሉ ከዛ አካባቢ እኔ ብቻ አይደለም በጣም ብዙ የተለያዩ ሱቆች አሉ።
የተለያየ አገልግሎት የሚሰጥ
ምግብ ቤቶች አሉ። የልብስ ማጠቢያ አለ፣ ቡና መሸጫ አለ። በቃ ብዙ ናቸው በቁጥር ያው ከአንድ 12 ወይም እንደዛ ያልፋሉ ማለት ነው።
ሲደርሱ የነዱ መኪናውን መግባት ይችላሉ?
አዎ የነደው ያለ ትንሽ እንደውም ቪዲዮ ራሱ ትንሽ ቀርጫለሁ። ሩቅ መስሎኝ የቀረጽኩ ይርኩ ነበር። ስደርስ ያው መኪና ውስጥ ፓርክ ማድረግ አልቻልንም ከውጭ ራቅ ብለን ያቆም ነው ግን ያው ከፈትን ሌሎችም ከፍተዋል ግን መቆየት እንደማንችል እኛም እየገባን ነበር ግን እንደዛ ግን በፍጥነት ግን ከኛ አካባቢ እንደሚደርስ ግን እኔ አይደለሁም ከዛ ያሉት የሰዓት አደጋ ሰራተኞች አልገመቱም በዚህ ሁኔታ ሰዓቱ ይቀጣጠላል የሚል ምንም ግምት አልነበራቸው ምክንያቱም የኛ የመኪና ማቆሚያ ቦታ በጣም ሰፊ ነው ስለዚህ ከኛ ነበር መጣው የቆሙት ዳሩ ይዘው በጣም ብዙ የሳታ አደጋ ሰራተኞች ተደድሮ ነበር እና እንዳጋጣሚም ሆኖ የሳታ አደጋ ሰራተኞች ከኛ አንድ ብሎክ ርቀው ኦፊስ አላቸው እና አንዳንዴ ያናግሩና እኛ ነው በርቀት ቢሆን ሳት ቢነሳ ይላሉ ይመጣሉ አንዳንዴ ከኔ ቦታም እየመጡ ቀይገዛሉ ኔዛን ቀን ግን የሚገርመው እኛ ሰዓቱ እንደዛ መሆን ብናውቅ ኑሮ ቢከብ ኑሮ ያለንን ውሃ የሚጠጣ ምናምን ሁሉ ፈጠን ነበር ምን ሄደው እኛ ግን በርቀት ስለሆነ ይቆጣጠሩታን ብለን ስላለ እኛም እነሱም ስላልገመትን እንደውም መጀመሪያው እነሱም ዝም ነበር ያሉን ገብተን ሱቅ ስንከፍት ግን ከዛ በኋላ ትንሽ መጡና ያው እኔንም ያውቁኛል በተለይ አንድ የሚያውቀኝ ፋየር ፋይተር መጣና እዛ አካባቢ የሚጠሩኝ ታቢ ብለው ነው እና ታቢ እሳቱ የሚጨምር መሰለኝ አይ ማለት ነው ሲለኝ እሺ እንደዛማ ከሆነ በቃ ዘጋለሁ ብየው እሱም ሄደ እዛው አካባቢ ቆመው ነበር ሌሎችም በጣም ብዙ ነበሩ በጣም በጣም ማለት አይ ቲንክ ትንሽ በቪዲዮ ያቀረጽኩትን ላንችም አያይዤ እንከልሻለሁ ከዛ እንደዛ ብለው ትንሽ በቃ ለም ሱቁን አንዳንድ ነገር ማየት ስለነበረብኝ የቀፋውን ምኑንም ነው ስለምዘጋብዬ ቸክ ያረኩ ምናም ይላል በቃ ለመስጋትም ሰዓት አሰጡን በቃ አሁን ውጡ ሲሉን እኔ በቃ ዘግቼ ደንግጬ ሳየው ጭሱን ንፋሱን በጣም አፈሪነቱን ሳይ ዘግቼ ወጣው ማለት ነው በጣም ስለሚያስፈራ
ይሄ ሲሆን ስንት ሰዓት ነበር
በዚህ ሀገር አቆጣጣል 12 ሰዓት አካባቢ ነበር
ከቀኑ 6 ሰዓት ማለት ነው
በቀኑ አስቸኳይ ዘግቼው ሱቁን እንዴት ግን ምንም ዶክመንት አላስኩም ነበር ምንም ነገር ለተደርሶብኝ ነበር ሰዓቱ ማለት ነው ከዛ ባለቤቴ እኔ ለማግኘት ከመጣ በኋላ የነበረው ግን እኔ አሁን ራስ ማውራት አልችልም ኦልሞስት ከሳፍ ነው ወጥቼ መጣሁትና እኔ ናውሪ ስትኝ ራስ ያስደነግጣል ያለፈበት ባለቤቴ እሱን ቢያወራው ደስ ይለኛል ለትንሽ ደቂቃ እንዴት እንደነበር
ወይዘሮ ተዋበች ቃለ ምልልሱን አቋርጠው በወቅቱ ያስቸኳይ ጊዜ አደጋ ጥሪውን በሰሙበት ሰዓት በፍጥነት የደረሱላቸውን ባለቤታቸውን አቶ ዮሴፍ መቅድምን አገናኙን
ልክ ስራ ቁሜ በሚሄድበት ሰዓት ሙሉ በሙሉ በጭስ ታፍኖ ነው ያገኘሁት ከዛ በኋላ ያው ዶክመንቶች ይኖራሉ። ሱቅ አንዳንድ የምንፈልጋቸው ዶክመንቶች ነበሩ። ፋይተሮች ሙሉ ቦታውን ዘውተዋል። በዛ መኪናዎች አሉ። ሰዎቹ በጣም ይተረማመሳሉ። አረጋውያን በጣም ብዙ ነገር በዛ ትርምስምስ ውስጥ ነበረ። ከዛን ሄድን፣ ሱቅ ገባን። ሱቅ ከገባን በኋላ ዶክመንታችንን ያዝ እሳቱ ከእነዚህ ፓልምትሪዎችን በሙሉ እያቃጠለ ሙቀቱ እኛን ለበር ድረስ እየደረሰ ሲሄድ ከዛ ባክሬት በፍጥነት አስወጡን። ከዛ እኛ ወጣን።
ሰው እዛ አካባቢ የነበረው ሰው ሁኔታውስ ምን ይመስላል?
ህፃናቶች ነበሩ። ትምህርት ቤት አለ፣ ሀይ ስኩል አለ። እነሱን ለመውሰድ ወላጆች ሀይ ትራፊክ ነበር። ጀነራሊ የትምህርት ቤት ሰዓት ነበር በወቅቱ። ወላጆች አሉ። የመኖሪያ ሰፈር ነው፣ የደመቀ ነው። ትንሽ በእድሜ የገፉ ሰዎችም አሉ እና በጣም ብዛት ነበረው። መኪኖቹ ራሱ ቁሞ ፓርክ ዘው ስለነበረ ለእሳት አደጋ መከላከያ መኪኖች ለመልቀቅ ባለቤቶቹ እንኳ ሳይጠበቁ ነበር በሎደር በመኪኖቹ የክራሽ የተደረጉ ከመንገድ እየወጡ የነበረው።
እዛን ሰዓት መኪናችሁን ማንቀሳቀስ በመኪናችሁ መውጣት ቻላችሁ?
እኛ ልክ ያ ፋየር እየተጠጋ ሲመጣ እኔ ሌት ነው የደረስኩት እንደነገርኩሽ። ባለቤቴ ወደ ቢቹ ላይ ነው ያለ ነው እዛው አሁን ትንሽ ከነበረበት ቦታ ላይ አነሳችሁና ቢቹ ላይ ፓርክ አረገችው።
ወደ ውሃው ያለበት አካባቢ ማለት ነው።
ወደ ውሃው ላይ አረገችው እና ከዛ ተመልሰን የገባ ነው።
በምን ያህል ቅርበት ላይ ነበራችሁ?
እኔ ቅርበት ሳይሆን እዛው ጅማል። እኔ እኮ እኛ ቁመን የፋየሩ ሙቀት ይሰማናል። ያው እዛው ነው ምንም
የእሳቱ ማለት ይቻላል። የእሳቱ ሙቀት ይሰማችሁ ነበር?
እሳቱ ሙቀት ለምሳሌ ሮድ እነዚህ የዘንባባ ትሪዎች
መንገድ ላይ ተከሰሉ።
ከበራችን ላይ ነው ያለው እሱ። ፎቶውን ምናልባት በቪዲዮ ልንገልጽልኝ እነሱ እየተያያዙ ነበር። የእሳቱ ርግጋፊዎች ደግሞ በራችን ላይ ነው የሚንትን የሚለው።
ስለዚህ ቅርብ ነበራችሁ?
እሱንም ማለት አይቻልም። እዛው ውስጥ
ነው የነበራችሁ። ወደ ወይዘሮ ተዋበች ተመለስኩ። ባለቤታቸው አቶ ዮሴፍ ከመጡ በኋላ ሰነድ እናውጣ በሚል ተመልሰው ወደ መሸጫው እንደገቡ ነገሩን።
ዶክመንት ምንም ስላላወጣው ለማውጣት ተመልሰን ሄድን። በእግር ጠይቀን ግባብለን እሺ ብለው ፈቃደኛ ሆኑ። ሄድን። መጨረሻ ላይ ስንወጣ ግን በሁለተኛው ሰዓት አይናችን ማየት አልቻለም። ጭሱ በጣም አስቸጋሪ ነበር። ከኛ አካባቢ ያሉ ዛፎች እያየናቸው ይቃጠሉ ነበር እና እጅግ አስፈሪ ነበር። እኛ አይደለንም እሳት አደጋ ሰራተኞች ምን ማድረግ እንዳለባቸው በዛን ሰዓት በጣም የደነገጡበት ሰዓት ነበር። ንፋሱ እጅግ አስፈሪ ነበር ማለት ነው።
እሳቱን በትክክል ታዩት ነበር?
መጀመሪያ ጥቁር ከለር ሆኖ ጭሱ እየተጠቀለለ ይመጣል የሆነ ንፋሱ። ከዛ መጨረሻ ላይ እሳቱ እየተጠቀለለ ጋ ሲመጣ በንፋስ እኔ ማመን አልቻልኩም። እኔ ራሱ ማለት ነው በአይኔ ያየሁትን አሁን ራሱ ፊልም ነው የሚመስለኝ። ከዛ ግን ዛፎችን እንደ ዘንባባ ዛፍ አይነቶችን ከላያቸው ላይ እሳቱ ይነድ ነበረ። ከአንዱ ላይ ነዶ ሌላ ቦታ ደግሞ እንደገና ይነዳል እና እኛ እንዴት ነው የምንወጣው ብዬ ለራሴ ነፍስ በጣም ሳተጨን ነው። ግን ሳስበው ከኛ ደግሞ የባሰ ከዛ ውስጥ ያሉ ሰዎች አሉ። በሰከንድ በደቂቃ ፍጥነት የደረሰው እና ከዛ አካባቢ ያሉት ሰዎችን ደግሞ እንዴት እንደሚወጡ ሳስብ በጣም ጭንቀት ነበር። እኔ እንጃ ለእነሱ ራሱ ህልም ነው የሚመስላቸው። ለምን እነሱ አርሉ የአደጋ ሰራተኞች በፍጹም ያልጠበቁት ነገር ነው የሆነ። በፍጹም ከኛ አካባቢ ነበር ቆሞ የሚጠባበቁ ያሉት ማለት ላይ ሩቅ ነበር የመሰላቸው። ከነሱ አጠገብ ነው የመጣው ማለት።
ምን አይነት እርምጃ ወሰድሽ? ምን አደረግሽ? ሱቁን ዘግተሽ ኮት
መጀመሪያ ልክ ዘግተን ስንወጣ ሌላ በአምስት ደቂቃ ውስጥ ሌላ ነገር ነው የጠቅም የጠበቀን። ከዛፍ ወደ ዛፍ እሳቱ ይቀጣጠል ነበር። በጣም አስፈሪ ነበር። መኪናችን ጋር መሄድ ስለነበረብን እየተሯሯጥን ሄድን። በጣም ጨለማ ነው። እንደገና ጭስ ነው፣ ንፋስ ነው። በዛን ሰዓት ሰዎች ይሯሯጣሉ የጠፋቸውን ሰው ለማግኘት። ለማለፍ አይችሉም፣ ተከልክሏል። መኪናው ከዛ ድረስ መጦ መንገድ ላይ ፓርክ በሚባል ደረጃ መጦ ቁሟል። በዛ ላይ ሰዎች በእግራቸው ቤታቸውን ለማትረፍ ያላቸውን እቃ ቤተሰብንም ለማገዝ እየተሯሯጡ ነበር። በዛ ሰዓት እኛም መውጣት ስለነበረብን ወደዛ እያለ ግን ባለቤቴ እንዲሁም ሰውንም ሊረዳ ሞክሯል።
ወይዘሮ ተዋበች፣ እዛ አካባቢ የነበሩት ሰዎችስ እንዴት ነበረ ጭንቀታቸው ወይም እንዴት ነበረ ሁኔታቸው? ከሱቅ አገልግሎት ሌላስ ትምህርት ቤት እንደዚህ ሆስፒታል ወይም ሌሎች ነገሮች ነበሩ ወይ አካባቢው ላይና ወሰአቱ የነበረውን የሰውን ሁኔታ አስቲንገሩ የተመለከቱትን ያዩትን
ከኛ አንድ ብሎክም አይደለም ላይክ ባይን ምናየው በሱቄ ጋር ቁጭ ብዬ ማየው ትምህርት ቤት አለ በጣም ቅርብ ቅርብ የሆነ ማለት ነው በእግራችን ብንሄድ 3 ደቂቃ ማየውስ ባጥር ነው ምን ላይዩ ማለት ይችላል እና ትምህርት ቤት ወላጆች በቃ ልጆቻቸውን ይዘው ለመሄድ ሲሯሯጡ እኔም ማውቃቸው ወላጆች ሳይቀሩ በጣም በጣም በአስቸጋሪ ሁኔታ እንደዛ በደቂቃ ነው ንፋሱ ሳቱን ያቀጣጠለው ጊዜም አልሰጠም በዛ ምክንያት ልጆቻቸውን ለማውጣት ሲሯሯጡ እኛ ራሱ ምን እንርዳ ያን ባለቤቴም እኔም እየጠየቅነን ነበርና እነሱ ደግሞ የሚሉት በቃ ሄደን ማውጣት አልቻንም ይላሉ ግን ደግነቱ በእግራቸው እየመጡ ሁሉንም በሚባል ደረጃ ተማሪዎች ሳይጎዱ ወጣዋል ማለት ነው። ለሌላ ግን ነርሲንግ ሆም ነበር አዲስ የተከፈተ እሱ ግን እና አባት እናት እንደዚህ አይነት ሰዎች ያሉበት ስለሆነ ልጆቻቸው ቅርብ ቤተሰቦቻቸው እነሱን ለማውጣት አልቻሉ ነው መኪና ፓርክ መደረግ የነበረበት ከታች 15 ደቂቃ 20 ደቂቃ ወይም 30 ደቂቃ ወክ አድርጎ መምጣት ስላለባቸው ከታች ነበር መኪና ፓርክ አድርገው ሄደው የሚያመጧቸውና ወክ ያረጉ ለማምጣት ገና እየሄዱ ነበር ከዛ በኋላ ይዟቸው ሲመጡ ምን እንደደረሰ ምን እንደሆነ ይው ባይና ላይን ግን ሲረበሹ እነሱ ሲሯሯጡ እኔ ራሱ ማውቀው ካስተመር ከዛ ውስጥ እንዳላውቃለሁ እንዲያውም እኔ ያለው ሩም እንጂ ባውቅ ኑሮ እኔም ባለቤቴም ሄደን ለማውጣት በቃ ውስጣችን በጣም ፈልጎ ነበርና አሁንም ከሰዓት አደገው ከደረሰ በኋላ ነኔ በጣም እንቅልፍ የነሰኝ ማለት ሂጄ መርዳት ብችል ኑሮ ሂጄ ባወጣቸው ኑሮ ከሞቱት ውስጥ እነሱ ይሁን የሚለው በቃ ለት አንዴ ብልን ሁሉ ላለው ከተኛውበትና እጅግ ከባድ ነው በሰዓት ነው የሰው ልጅ እንደዚህ መፈተን በጣም ከባድ ነገር ነው
እንግዲህ ይሄ የፓላሴዴስ አካባቢ ከፍተኛ ጉዳት የደረሰበት የሚወጡት መረጃዎች እንደሚያሳዩት ከዛው ውስጥ የተረፈው 17 በመቶ ብቻ እንደሆነ ሌላው ግን ወደ አመድነት እንደተቀየረ ነው መረጃዎችም ይወጡትና የናንተ የመሸጫ ሱቅ እና አካባቢው ምን እንደደረሰበት ያወቃችሁት ያያችሁት ነገር አለ ከዛ በኋላ ተመልሳችሁ ለመሄድ ይችላችኋል
ተመልሰን ለመሄድ እድሉን አላገኘንም ምክንያቱም እንኳን የኛ ሱቅ ቀርቶ ሰው እንኳን ህይወት ያለፈበት ሁኔታ ስለሆነ ይሄኛው ስለ ሱቁ ስለ አንዳንድ ነገሮቹ ላይ ቅድሚያ አይሰጠውም በአሁኑ ሰዓት ከኔም ጀምሮ ማለት ነው ቅድሚያ የሚሰጠው የሰው ልጅ ህይወት የጠፋው ነው ትልቁ ክብርና አሁን መጀመሪያ ማን ጉዳት እንደደረሰበት ምን እንደሆነ እሱ ነው መጀመሪያ የሚጣራው ማለት ነው እና እኔም ያው በዜና በምናምን ከመስማት ውጭ እንደገና አንዳንዴ እንገናኛለንኛ እንደዚህ የተዛ ጉዳት የደረሰብን ያው በወሬ ደረጃ በቃ ተርፏል ሊሆን ይችላል የሚባል ገና አሁን ሰሞኑን እየሰማን ነበር እንዲሁም አንዳንድ የወጣ መረጃ አለ የሚባል ነገር ሰምተናል ግን አሁን ቅድሚያ እየተሰጠው ያለ በጣም በሚያሳዝን ሁኔታ በዚህ ሰዓት ህይወታቸውን ያጡ ሰዎች አሉ ህይወታቸውን ማጣት ብቻም ደግሞ ሳይሆን ተጎድተው ሆስፒታል ውስጥ አሁን ትሪትመንት ይደረጋሉ መተንፈስ ያቃታቸው በሰዓቱ ምክንያት ብዙ የተጎዱ ሰዎች ስላሉ ስለዚህ አሁን ለትንሽ ቀናት በኋላ መረጃ በደንብ አገኛለሁ ለጊዜው ተርፋ የሚባል ነገር ሰምተናል ከሆነ ያው የእግዚአብሔርን ስራ ያየንበት ነው ግን ያው የኛ ቢተርፍም ግን በቃ ማለት ካስተመሮች እንደ ቤተሰብ ነበር ምናያቸው እና እነዛን በጣም እንደ ቤተሰብ ማያቸው ለ8 አመት በየቀኑ ማለት በሚቻል ደረጃ ነው ማገኛቸውና እነሱን ከዛ ቦታ እንደዛ ሆኖ ማየት አስቸጋሪ ሁኔታ ነው ማለት ነው ቤታቸውን አጠው ከዛ ላይ ምወዱት ቤተሰብ እንዴት ነው ምናገኘው ብለው ሲጨነቁ እኔ እንኳን 8 አመት ስለቆየሁ ይሄን አይነት ስሜት ፈጥሮብኛል እነሱ ደግሞ አንዳንዶች ተወልደው ያደጉበት አንደኛ ደረጃ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት ከዛ አካባቢ ነው የሄዱት ሁሉንም ነገር በአንድ ቀን ሲያጡት እንጃ ከዚህ በለጠ ከባድ የለም እንደገና ደግሞ የሰው ህይወት ደግሞ ያለፈው ደግሞ እጅግ ከባድ ነው እኔ መጽናናቱን እግዚአብሔር ይስጣቸው ነው ምለው ምን ቃላት የለኝም ምን ማድረግ ይቻላል
ከወይዘሮ ተዋበች ጋር ያደረግነው ቃለ ምልልስ አላበቃም በድረገጻችንና በቅዳሜ ምሽት የራዲዮ ፕሮግራማችን ቀጣዩ ክፍል ይቀርባል
በካሊፎርኒያ የተደሳቱ በተነሳበት አካባቢ የሚኖሩ ኢትዮጵያውያን ጋር ጽዮን ግርማ ያደረገችውን ቆይታ ነው ቀደም ሲል ተከታትለን የተመለስ ነው። አሁን ወደ ቀጣዩ የትንታኔው መጽሔት ሌላ ቅንብራችን አልፋለሁ። ቀጣዩ ቅንብራችን የማስተዋቂያ ጦት በርካታ ብዙሃን መገናኛዎችን ከገበያ እያስወጣ መሆኑን የተመለከተ ነው። በኢትዮጵያ በርካታ ብዙሃን መገናኛዎች ከማስተዋቂያ ጦት በመነጨ የገንዘብ አቅም ማነስ ምክንያት እየተዘጉ መሆናቸውን ባለሙያዎች አስታወቁም። ለአሜሪካ ድምፅ አስተያየት የሰጡ የዘርፍ ተዋናዮች የማስተዋቂያ ችግር ለቴሌቪዥን ጣቢያዎችና የህትመት ውጤቶች መዘጋት ምክንያት እየሆነ እንደሆነ ተናግረዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት በበኩሉ ባለፉት ዓመታት በርካታ የህትመት ውጤቶች ከገበያ መውጣታቸውን ገልጾ ባለፉት 6 ወራት ደግሞ ስርጭታቸውን ያቋረጡ የሚዲያ ተቋማት እንዳሉ አስታውቋል። ችግሩን ለመፍታት የሚዲያ ፈንድ እንዲቋቋም የህዝብ ተወካዮች ምክር ቤትን ጠይቄያለሁም ብሏል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተከታዩን አዘጋጅቷል።
ከጥቂት ዓመታት በፊት በአዲስ አበባ የመዝናኛ ስፍራዎች፣ ካፌዎችና ቡና ቤቶች ሰዎች በእረፍት ቀናት ሻይ ቡና እያሉ ጋዜጦችና መጽሔቶችን ሲያነቡ መመልከት የተለመደ ነበር። በአሁኑ ጊዜ ግን እነዛ የህትመት ውጤቶች እንብዛም አይታዩም፣ እንዲያውም ለመጥፋት ተቃርበዋል ይላሉ የአሜሪካ ድምፅ ያነጋገራቸው ባለሙያዎችና የዘርፉ ተዋናዮች። የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ሥራ አስፈጻሚ አቶ ታምራት ኃይሉ በገበያ የቀሩት የህትመት ውጤቶች በጣት የሚቆጠሩ ብቻ ናቸው ይላሉ።
አሁን በተጨባጭ 3-4 ፕሬሶች ካልሆኑ በስተቀር እንደ በፊቱ በጋዜጣ መረጃን ማግኘት፣ በመጽሔት ማግኘት በጣም አስቸጋሪ የሆነበት ሁኔታ ነው ያለው።
በህትመት ሚዲያው ዘርፍ ረጅም ጊዜ መቆየታቸውን የሚገልጹት አቶ ፈቃዱ ማህተመ ስላሴ ባለፉት ጊዜያት የራሳቸውን ሐምራዊ፣ እንቁ፣ ኢትዮ ሀበሻ፣ ጊዮንና ሀበሻ ሪቪው የተሰኙ ጋዜጦችና መጽሔቶችን ሲያሳትሙ መቆየታቸውን ተናግረዋል። በሂደት ግን የህትመት ሚዲያው እየተመናመነ መምጣቱን ነው የሚናገሩት።
ለመናገር በፊት እንደው ከ2006 በፊት የነበረውን ለመግለጽ ከ150,000 እስከ 200,000 ኮፒ ነው በአንድ ቀን ቅዳሜ ቀን የሚወጣው። አሁን ግን በገበያው ላይ የምታየው ቅዳሜ ቀን የሚወጣው ተሰብስቦ 10,000 ላይ የሚችልበት ጊዜ ላይ ነው ያለን። ይሄ እንግዲህ የሚያሳየው ምን ያህል የማንበብ መረጃን በነጻነት የማግኘት ችግሮች በሀገሪቱ ላይ እንዳሉ ነው የምታየው።
ለህትመት ሚዲያው መዳከም የተለያዩ ምክንያቶች ቢኖሩም ዋናው ግን ከማስታወቂያ እጦት የመነጨ እንደሆነ ባለሙያዎቹ ይናገራሉ። አቶ ቴዎድሮስ ካሳ ልዩ ልዩ ጋዜጦችንና መጽሔቶችን በማሳተም ላለፉት 20 ዓመታት በዘርፉ መቆየታቸውን ገልጸዋል። የመጨረሻው የህትመት ውጤትም የሀበሻ ወግ መጽሔት እንደነበር የገለጹት አቶ ቴዎድሮስ ይኸው መጽሔት ለ8 ዓመታት ገበያ ላይ ከቆየ በኋላ ባለፈው ዓመት ተዘግተዋል ይላሉ።
በአዋጅ ደረጃ ወይ ደግሞ በወረቀት ደረጃ እንዳለ እናውቃለን። ነገር ግን አንድም የመንግስት ማስታወቂያ ስራዎች ሌሎች የመንግስት ሚዲያዎች ላይ፣ ሌሎች የመንግስት የህትመት ውጤቶች ላይ የሚተላለፉ አንድም ቀን የሀበሻ ወግ መጽሔት ወይ ደግሞ እኔ በበላይ ሆኜ በምመራው መጽሔት ላይ አንድም ቀን ማስታወቂያ መጥቶልን አያውቅም። እንኳን ከመንግስት አካል ሊመጣልን ቀርቶ ግለሰቦች እንኳን በፈቃደኝነት ወይ ደግሞ መጽሔቶቹ ህዝብ ያነባቸዋል፣ ህዝብ ይፈልጋቸዋል፣ ህዝብ የሚፈልገው ላይ ነው ማውጣት የምንፈልገው ብለው እንኳን እኛ ላይ ማውጣት አይችሉም ነበር። እኛ ላይ ካወጡ በመንግስት በኩል ጫና ይደረግባቸው ነበር። ማስታወቂያ የሚሰጡ ድርጅቶችንም ልዩ ክትትል ይደረግባቸው ነበረ።
አቶ ፈቃዱ ማህተመ ስላሴም እንደዚሁ የወረቀትና የማሳተሚያ ዋጋ መናር፣ መረጃን በቀላሉ አለማግኘትና ፖለቲካዊ ጫና የህትመት ዘርፉን ቢፈትኑትም ትልቁ ችግር ግን የማስታወቂያ እጦት እንደሆነ ይገልጻሉ።
ኢትዮ ሀበሻ ጋዜጣ ያው በማስታወቂያ ችግር አቅም በላይ በመሆን አቁመነዋል። ፍትሃዊ የማስታወቂያ ክፍፍል እንዲኖር ብዙ ጊዜ ጥያቄ አቅርቧል። በነጻ ለሆኑ ሚዲያዎች የመንግስት ተቋማት እንግዲህ ነጻ ለሆኑ ሚዲያዎች ግብር ከፋዮች ናቸው፣ እነሱም የህዝብ ናቸው፣ መሰጠት ነበረበት። ግን የሚሰጠው ለሚፈለጉ ተመርጠው ነው የሚሰጠው። እኛ እንደ ተቋም ሄደን ጠይቀን መልስ የሚሰጠን የለም። ሁሉም መንግስት ተቋም ላይ ትልቁ ችግር ለሚዲያዎቹ መመናመን፣ የወረቀቱን መጨመር ችግር ሊሆን ይችላል። ወረቀቱን ግን ማስታወቂያ ካገኘ እነኚህን ነገሮች ከበር ማድረግ ትችላለህ። እና የወረቀቱ ዋጋ መወደድ፣ መንግስት በሞኖፖል ማስታወቂያዎቹ መያዝ እና ወደ ነጻ ሚዲያዎች ለኛ ማስታወቂያችን እንዳይሄዱ እቀባ መጣል ከገበያ እንድንወጣ እያደረገን ያለ ነው።
ይኸው ችግር የህትመት ውጤቶችን ብቻ ሳይሆን የብሮድካስት መገናኛ ብዙሃንንም እያዘጋ ነው ይላሉ ባለሙያዎቹ። በቅርቡ ከሳተላይት ከወረዱት የቴሌቪዥን ጣቢያዎች አንዱ የሆነው የኢሳት ቴሌቪዥን ዋና ስራ አስፈጻሚ አቶ አበበ ቦጋለ በዘርፉ ያለውን የማስታወቂያ ችግር እንዲህ በማለት ያብራራሉ።
ከፍተኛ የሆነ የፋይናንስ ፕሬዥር ውስጥ ነው ኖር ነው። ምንም አይነት ማስታወቂያ እሳት ላይ አይመጣም። ትንሽ ከሳተላይት መክፈል አቅቶን ነው የቆም ነው። በተለያየ መንገድ የሚደርሱብን ጫናዎች እንድነሱልን እና ፌር በሆነ መንገድ ማስታወቂያ ማግኘት እንድንችል የጀመርነው ጥረት አለ። እሱን እየጠበቅነው እስካሁን ደስ በዚህ ጉዳይ እየተቀነሰ ሰራተኛ የለም። ግን በዚህ የምንቀጥል ከሆነ ከሰራተኞቻችንን ለመበተንና ለመንቀየር እንደጠፋን ጋዜጣዊ መግለጫ ሰጥተን የምንሰናበትበት ሁኔታ ይኖራል የሚል ሀሳብ አለኝ።
ለማስታወቂያው መታጣት ፖለቲካዊ ጫና ትልቅ ሚና ተጫውቷል በማለትም ይገልጻሉ አቶ አበበ።
ሰፍ ላይ በምንሰጣቸው ማስታወቂያዎች ምክንያት ከመንግስት የተለያዩ ጫናዎች ሊደርሱብን ይችላል የሚል ስጋት እንዳላቸው ያነጋገርናቸው ባለሀብቶች ወይ ትላልቅ ድርጅቶች ያንን ስሜት ገልጸውልናል።
የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚ አቶ ታምራት ኃይሉ የአቅም ችግር የገጠማቸው የቴሌቪዥን ጣቢያዎች ተዘግተዋል ይላሉ።
ከቅርብ ጊዜ ወዲህ የዚህ የዶላር ለውጥ ጋር ተያይዞ ከፍተኛ የሆነ የሳተላይት ክፍያ ስላለ በዶላር የሚከፈል እሱን ማግኘት በጣም አስቸጋሪ ከመሆኑ ጋር ተያይዞ በመጀመሪያ ላይ የተወሰኑ መገናኛ ብዙሃን ስርጭታቸውን አቆሙ። አንዳንዶቹ ሰራተኞቻቸውን ቀነሱ፣ ጋዜጠኞችን ማለት ነው። አንዳንዶቹም ተዘጉ ማለት ነው።
ለፋይናንስ አቅም ማጣት ትልቁ ምክንያት ምን እንደሆነም ገልጸዋል።
በተለየ ግሎቹ በዋናነት ስራቸውን ሊሰሩ የሚችሉት ከማስታወቂያ ገቢ ጋር በተያያዘ ነው። አሁን ባለው ወቅታዊ ሁኔታ ህትመት መገናኛ ብዙሃኑ እየተራከበ ከመሆኑ ጋር ተያይዞ ይህ ነው የሚባል ማስታወቂያ ለማግኘት አስቸጋሪ ነው። ማስታወቂያው ከሌለ ወይ በስርጭት ነው ገቢ ሊገኝ የሚችለው፣ ብዙ በማተም ማለት ነው። አሁን ደግሞ በስፋት ለማተም የሚያስችል ሁኔታ የለም። አንዱም ቅድም ያነሳነው የወረቀት ዋጋ አለ። ሁለተኛ የስርጭቱ የአንባቢው ቁጥር ጋር የተያያዘ ችግር አለ። በዚህም የተነሳ ቁጥራቸው ቀላል የማትላቸው ጋዜጦችና መጽሔቶች ተዘጉ። ሬዲዮና ቴሌቪዥንም አካባቢ የሚታየው ነገር ተመሳሳይ ነው ያለው። አንድም ማስታወቂያ ሳያስነግሩ የሚሄዱ ጋዜጦች እንዳሉት ሁሉ ሬዲዮና ቴሌቪዥን ላይ ተመሳሳይ ነገሮችን እንመለከታለን እና በዚህ ሁኔታ ሊቀጥሉ እንደማይችሉ ይታወቃል።
በማስታወቂያ እጦት ምክንያት ዋናዎቹ ብዙሃን መገናኛ ከገበያ ከወጡ ህብረተሰቡ ለማህበራዊና ለዲጂታል ሚዲያው ይጋለጣል። ይህ ደግሞ የራሱን ጉዳት ሊያስከትል ይችላል በማለትም ያስረዳሉ ባለሙያዎቹ። አቶ አበበ ቦጋለ፦
እነዚህ ቴሌቪዥኖች ደግሞ ሙሉ በሙሉ መጥፋት ኤዲቶሪያል ፖሊሲ ኖሯቸው ተጠያቂነትና ኃላፊነት ስሜት ተሰምቷቸው ለማይሰሩ አለመረጋጋቱን ሊያባብስ ለሚችሉ ሰዎች ሜዳውን መልቀቅ አደጋ ላይ ይዘው ይመጣል የሚል ፍርሃት ስላለኝ ይሄ ነገር ታሰብበት ሆኖ ብዬ ነው የማስበው።
በኢንተርኔት ሽፋን ውስንነትና በኢንተርኔት ዋጋ መወደድ ምክንያትም አብዛኛው ማህበረሰብ ከዲጂታል ሚዲያው መረጃ የማግኘት እድል አይኖረውም ብለዋል የኢትዮጵያ ብዙሃን መገናኛ ምክር ቤት ምክትል ስራ አስፈጻሚው አቶ ታምራት ኃይሉ። ችግሩን በዘላቂነት ለመፍታት ሁለት ምክር ሐሳቦችን ለመንግስት አቅርበናል ብለዋል።
የመጀመሪያው በፖሊሲ ደረጃ ያለ የአልኮል መጠጦችን ሙሉ ለሙሉ ከመገናኛ ብዙሃን ላይ የማገድ ሁኔታው ሊስተካከል ይገባል። ቢያንስ በሌሎች ሀገሮች ላይ እንደተለመደው ከተወሰነ ሰዓት በኋላ መገናኛ ብዙሃን እነኚህን ማስታወቂያዎች ልጆች ከተኙ በኋላ ማለት ነው ማስነገርና አቅማቸውን መገንባት ይችላሉ። በዛ የተሻሉ ፕሮግራሞችን ሊሰሩ ይችላሉ። ሁለተኛው አማራጭ ደግሞ ብለን ያሰብነው የሚዲያ ፈንድ መቋቋም አለበት ብለን እናስባለን። የመገናኛ ብዙሃን አዋጁ በቅርብ ጊዜ እንዲሻሻል ለፓርላማ ቀርቧል ከሚኒስትሮች ምክር ቤት። እሱ ላይ ተደጋጋሚ ውይይቶችና ክርክሮች በፓርላማ የዲሞክራሲ ጉዳዮች ቋሚ ኮሚቴ በኩል ጥሪ ተደርጎልን ተወያይተናል። እዛ ላይ ሊደነገጉ የሚገባቸው ህጎች ካሉ እሱን ሀሳብ እንድንሰጥ ስጠየቅነው መሰረት ይሄ የሚዲያ ፈንዱን እንደ አንድ አጀንዳ አድርገን አቅርበነዋል።
የሀበሻ ወግ መጽሔት ባለቤት አቶ ቴዎድሮስ ካሳም መንግስት ችግሩን ለመቅረፍ ሚናውን መወጣት አለበት ይላሉ።
የኢትዮጵያ ብሮድካስት ባለስልጣን የሬጉላቶሪ ስራ ላይ ብቻ ነው በጣም አተኩሮ የምታየው እና ይሄ በሀሳብ መደገፍ በማቴሪያል መደገፍ እንኳን ይቀር፣ ነገር ግን እንደው የሚያስፈልጉ ነገሮችን አብረን ሆነን እንስራ፣ ተማክረን እንስራ የሚሉትን ነገሮች ማየት አልቻልንም። ቢችል ሚዲያውን ጠርቶ አወያይቶ ምንድን ነው ችግራችሁ፣ የቆማችሁበት ምክንያት ምንድን ነው የሚለውን ነገር በውይይት ደረጃ ቢያወያየን ያሉትን የመፍትሄ ሀሳቦችም ልንነግረው እንችላለን።
በጉዳዩ ዙሪያ ከኢትዮጵያ መገናኛ ብዙሃን ባለስልጣን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት የረቡዕ ምሽት የአሜሪካ ድምፅ ዝግጅታችን ነው። ወደ ቀጣዩ የትንታኔ መጽሔት ቅንብራችን እናልፋለን። ወደ ኬንያ ይወስደናል። በኬንያ የሚገኙ የሰብአዊ መብት ተሟጋጅ ድርጅቶች በመንግስት ፖሊሲዎች ላይ ተቋማቸውን ባሰሙ ተቺዎች ላይ እየደረሰ ያለውን አፈና እየጨመረ ከመምጣቱ ጋር ተያይዞ ፖሊስን ተወቃሽ አድርገዋል። ከመልካም አስተዳደር ጋር የተያያዙ ስጋቶቻቸውን ያጋሩ ቢያንስ 29 ሰዎች የገቡበት እንዳልታወቀም የለውጥ አቀንቃኞች ተናግረዋል። ቪክቶር አሙንጋ ከናይሮቢ ላከችውን ዘገባ ሀብታሙ ወደ አማርኛ መልሶታል። ሀብታሙ ስዩም ያቀርበዋል።
ኬንያዊው የካርቱን ሰዓሊ ጌሪዮን ኪቤት በአውሮፓውያኑ ታህሳስ 2004 በዋና ከተማይቱ ናይሮቢ የነበረን ስብሰባ አጠናቆ በመጓዝ ላይ ያለ ያልታወቁ ሰዎች አውቶቡስ ውስጥ በግዳጅ ባስገቡት ወቅት የደረሰበትን እንግልት ያስታውሳል። ኪቤት በግዴታ መኪናው ውስጥ ከገባ በኋላ አጋሾቹ ለተወሰኑ ኪሎ ሜትሮች እንደወሰዱት ይናገራል።
አሄዳ ሲን ኢንኮአፒ
አንዲት ሴት ወዴት ነን ስትለኝ አስታውሳለሁ። በድንገት አራት ሰዎች ከመኪና ዘለው ከወጡ በኋላ በግዳጅ አስገቡኝ። ጭንብል አጥልቀው ነበር። የለበስኩትን ቀደው አይኖቼን ለመሸፈን ተጠቀሙበት። እጆቼንም አስሯቸው ነበር።
ኪቤት እንደ ፕሬዚደንት ዊሊያም ሩቶ ባሉ የመንግስት ሰዎች ላይ የሚሳለቁ የካርቱን ስዕሎችን ይስላል። ፕሬዚደንቱ ሬሳ ሳጥን ውስጥ ሆኖ የሚያሳየው ስዕሉ በተለይ በእጅጉ መነጋገሪያ ሆኖ ነበረ። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን እንደገለጸው የኪቤት ጉዳይ በስድስት ወራት ውስጥ ብቻ ከታፈኑና በግዳጅ ከተሰወሩ 82 ሰዎች መካከል አንዱ ነው። ኪቤትና ሌሎች አራት ሰዎች ቢፈቱም በርካቶች ግን ተመሳሳይ ዕጣ አልገጠማቸውም። በኬንያ ከአውሮፓውያኑ መስከረም 2023 እስከ ነሐሴ 2024 ባለው ጊዜ ውስጥ የታገቱ ሰዎች ቁጥር 44% ደርሷል ሲል የሀገሪቱ ብሔራዊ ደህንነት ዘገባ አመላክቷል። ባለስልጣናቱ ቁጥሩ ከመስከረም 2022 እስከ ነሐሴ 2023 ካለው ጋር ሲነጻጸር በ36% ጨምሯል ብለዋል። ብዙዎቹ ሰለባዎች በደካማ አስተዳደር ላይ ትችት የሚያቀርቡ ናቸው ይላሉ የመብት ተሟጋች ቡድኖች። ኤሩንጉ ሃውተን የአምነስቲ ኢንተርናሽናል የኬንያ ዋና ኃላፊ ናቸው።
በዋነኛነት እያየን ያለ ነው ከሕግ አግባብ ውጪ የሰዎችን ሕይወት መቅጠፍ፣ በሕጋዊ መንገድ ደካማ አስተዳደርን የሚቃወሙ ወይም በመንግሥት ላይ ያላቸውን ስጋት በሚገልጹ ዜጎች ላይ ፍርሃትን ለማጫር አገልግሎት መዋሉን ነው።
አንዳንድ ኬንያውያን የቀረጥ ጭማሪንና ሙስናን ጨምሮ መንግስትን ለመቃወም ወደ ማህበራዊ ሚዲያ አምርተዋል። ነገር ግን እሁድ ላይ በተከናወነው ህዝባዊ ዝግጅት የሀገሪቱ የውስጥ ካቢኔ ጸሐፊ ኪፕቹምባ ሙኩርመን የመንግስት ነቃፊዎችን ወንጀለኞች ሲሉ ጠርተዋቸዋል። በአፈና ተግባራት ውስጥ የፖሊስ ተሳትፎም እንደሌለ ተናግረዋል።
ወንጀለኞችና መጥፎ ባህሪ ያላቸው ሰዎች ወደ ዲጂታል ምህዳሩ ከተሸጋገሩ በዚያም እንደምንከተላቸው ልነግራችሁ ወዳለሁ። ይህንን የምናደርገው ህግና ስርዓት መኖሩን ማረጋገጥ ስለምንፈልግ ነው።
የኬንያ ጠበቆች ከአፈናው ጋር በተያያዘ የፖሊስ ኃይሉ ዋና አዛዥ ተጠያቂ እንዲሆኑ ለሀገሪቱ ከፍተኛ ፍርድ ቤት አቤቱታ አቅርበዋል። እንደ ጠበቆቹ ገለጻ መንግስት ከተጠያቂነት እየሸሸ ነው። ግሎሪያ ኪማኒ የኬንያ የህግ ማህበረሰብ አባል ናቸው።
ጥያቄያችንን ያቀረብነው ከሐምሌ ጀምሮ እስከ ዛሬ ድረስ ነበር። ምንም አይነት ምርመራ አልተደረገም። የትኛውም ምርመራ አልተጣራም። ተጠያቂ ስለሆኑት ግለሰቦች እየተነገረን አይደለም።
የኬንያ ፖሊስ ዋና አዛዥ ዳግላስ ካቻንጃ እና የኬንያ ወንጀል ምርመራ ተቋም ኃላፊ መሐመድ አሚን አፈናውን አስመልክቶ ፍርድ ቤት ይቀርባሉ ተብሎ ይጠበቃል። ሁለቱ ባለስልጣናት ከዚህ ቀደም ፍርድ ቤት እንዲቀርቡ 3 ጊዜ መጥሪያ ቢደርሳቸውም ትዕዛዝ ሳይፈጽሙ ቀርተዋል።
ቀጣይ ዘገባችን ደግሞ ወደዚህ ወደ አሜሪካ ይመለሰናል። ትላንት ማክሰኞ በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ፊት የቀረቡት የተመራጩ ፕሬዚዳንት ዶናልድ ትራምፕ እጩ የመከላከያ ሚኒስትር ፒት ሄግሴት የሴኔት ወታደራዊ አገልግሎት ኮሚቴ አባላት ከሆኑ ዲሞክራት አባላት የበረታ ሙግት ገጥሟቸዋል። የአሜሪካ ድምፅ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ተከታዩን ዘገባ አጠናቅራለች። ቆንጅት ታዬ እንደሚከተለው ታቀርበዋለች።
በጦር ሜዳ የተዋጉ አርበኛና የቴሌቪዥን ዝግጅት አቅራቢም የነበሩት ፒት ሄግሴት ያልተለመደ ስለሆነው ስለታጩበት የዩናይትድ ስቴትስ የመከላከያ ሚኒስትርነት ጉዳይ እንዲህ ሲሉ ነበር ያስረዱት።
It is time to give someone with dust on his boots the helm.
ቡታው ላይ ለነበረ ሰው አመራሩን መስጠት የሚያስፈልግበት ጊዜ ነው። ለለውጥ የሚሰራ በኩባንያዎችም ውስጥ ይሁን በተወሰኑ ፕሮግራሞች ወይም ፈቃድ ባላቸው መግለጫዎች የሚያስጠብቀው የራሱ ጥቅም የሌለው ሰው ማለት ነው። እኔ የምቆምለት ልዩ ጥቅም በጦርነት ውስጥ የተሰማሩ ተዋጊዎች ጥቅም ብቻ ነው።
ካሁን ቀደም የቀረቡ የመከላከያ ሚኒስትሮች ከሁለቱም ፓርቲዎች በኩል በሰፊው ድጋፍ ተቸሯቸዋል። የፒት ሄግሴት ግን እንደዚህ አይደለም። በሕግ መወሰኛው ምክር ቤት የጦር ኃይል አገልግሎት ኮሚቴ አንጋፋ አባል የሆኑት ዲሞክራቱ ሴኔተር ጃክ ሪድ እንዲህ አሉ።
ከእርሶ በፊት የነበሩትንም ሁሉንም ደግፌ ድምፄን ሰጥቻቸዋለሁ፣ በመጀመሪያው የትራምፕ አስተዳደር የነበሩትንም ጭምር። እንዳለመታደል ሆኖ እርሶ ግን የመከላከያ ሚኒስትር ለመሆን የሚያበቃው ባህሪውም እርጋታውም ብቃቱም ይጎድሎታል።
በሌላ በኩል ሄክሰት ፔንታገን በብዝሃነት በእኩልነትና በአሳታፊነት ላይ በማጥቆሩ የጦር ኃይሉን ጥንካሬ አዳክሞታል ከሚሉ ሪፐብሊካን አባላት በኩል አድናቆት አግኝተዋል። ሪፐብሊካኑ የምክር ቤት አባል ማይክል ዋትስ
I have no doubt that he is going to get the Pentagon back to its primary
Pentagonን ወደ ዋና ተልእኮው እንደሚመልሱት ምንም ጥርጥር የለኝም። እሱም ለማውደም ዝግጁ ሆኖ መገኘት ነው። ጠላቶቻችን የሚፈሩት ያን ጠንካራ ቁመናችንን ነው። ያ የተዋጊነት ቁመናም ነው ሰላምን የሚያስጠብቀው።
ዲሞክራቶች በበኩላቸው ምግባረ ብልሹነትና ወሲባዊ ጥቃት በመፈጸም የቀረበባቸውን ወንጀላዎችና በአስተዳደር ተመክሮ ረገድ ያላቸውን እጥረት በማንሳት ጥያቄ አቅርበውላቸዋል። ሴኔተር ጋሪ ፒተርስ
We're hiring you to be the CEO of one of the most complex largest organizations
በዓለም ላይ ካሉት እጅግ ውስብስብና ግዙፍ ተቋማት መካከል አንዱ የሆነው ተቋም ዋና የሥራ አስፈጻሚ አድርገን ልንቀጥሮት ነው። የዳይሬክተሮች ቦርዱ እኛ ነን። አንድ ሰው የግዙፍ ኮርፖሬሽን የዳይሬክተሮች ቦርድ ጋር ቀርቦ እንደምታውቁት ካሁን ቀደም የ100 ሰዎች አለቃ ሆኜ ስርቻው ቃለሁ ቢል የትልቅ ኩባንያ የሥራ አስፈጻሚ አድርጎ የሚቀጥረው አንድም የዳይሬክተሮች ቦርድ ይኖር እንደሆነ አላውቅም።
የቻይናን የወራሪነት ባህሪ መታገል አንዱ የመከላከያ ሚኒስቴር ዋና ትኩረት እንደሆነ እጩ ፒት ሄክሴት እንዲህ ሲሉ አስረድተዋል።
We will work with our partners and allies
ኮሚኒስቶቹ ቻይናውያን በኢንዶ ፓሲፊክ አካባቢ ወረራ እንዳያደርሱ ለመከላከል ከአጋሮቻችንና ወዳጆቻችን ጋር ሆነን እንሰራለን።
10 አባል ሀገራት ስላሉት የኢንዶ ፓሲፊክ ቀጣና ሀገሮች ማህበር አሲያን ጉዳይ በቀረበላቸው ጥያቄ ግን አንዱንም አባል ሀገር ለመጥራት ሳይችሉ ቀርተዋል። ዲሞክራቷ ሴኔተር ታሚ ደክወርት እንዲህ አሏቸው።
ሚስተር ሄክሴት እነሱ አንዳቸውም የኢንዶ ፓሲፊክ ቀጣና ወይም አሲያን ሀገሮች አይደሉም። እርሶ የጠሯቸው 3ቱ ሀገሮች አንዳቸውም የአሲያን ቀጣና ውስጥ አይደሉም። ስለዚህ እንደዚህ ያሉ ድርድሮች ለማድረግ ሲዘጋጁ ቀደም ብለው ትንሽ የቤት ስራውን ሰርተው ቢዘጋጁ ብያሳስቦታለሁ።
ፒቴክሰት በቅርቡ ሴቶችን በውጊያ ማሳተፍን በመቃወም ስለወጧቸው ጽሁፎችና ስለሰጧቸው አስተያየቶች ዲሞክራቶችና ሪፐብሊካን የምክር ቤት አባላት በጥያቄ ወጥረው ይዘዋቸው ነበር።
I'm straight up just saying we should not have women in combat roles.
ከልቤ ነው የምናገረው። ሴቶች ውጊያ ውስጥ መግባት የለባቸውም። የበለጠ ውጤታማም አላደረገንም። የበለጠ አዋዳሚም አላደረገንም። እንዲያውም ውጊያውን የበለጠ ውስብስብ ነው የሚያደርገው።
ሪፐብሊካኗ ሴኔተር ጃኒ ኤርንስት የሚከተለውን ጥያቄ አቅርበውላቸዋል።
As Secretary of Defense, will you
የመከላከያ ሚኒስትር ቢሆኑ ሴቶች በውጊያ ለመሳተፍ እድል ማግኘታቸው እንዲቀጥል ይደግፋሉ?
ፒቴክሰት ሲመልሱ
Yes, women will have access to ground combat roles.
አሁን መስፈርቶቹ ከፍተኛ መሆናቸው እስከቀጠለ ድረስ ሴቶች በምድር ውጊያው መሳተፍ ይችላሉ።
ፔንታገን ለቪኦኤ በጽሑፍ በላከው ቃል የወታደራዊ አገልግሎት ብቁነት መስፈርቶቹ በተለይም ጾታ ሳይለይ ለውጊያና ለልዩ ስምሪቶች የሚመደቡ ሰዎች ብቃት ያላቸው ብቻ መሆናቸውን ለማረጋገጥ የሚውሉት ጥብቅ የሆኑ መመዘኛዎች ዝቅ አልተደረጉም ብሏል። ዲሞክራቷ ሴኔተር ኤሊዛቤት ዋረን ሄክሴት እጩነታቸው እንዲጸድቅላቸው በቂ የሆነ ድምጽ ለማግኘት በሚል በፊት የነበራቸውን አቋማቸውን መቀየራቸው አሳሳቢ ሆኖ እንዳገኙት ተናግረዋል።
And I hope you understand that many women serving in the military
ጦር ሰራዊት ውስጥ ብዙ ሴቶች በአሁን ወቅት ምን ያስቡ እንደሚችሉ ይረዱታል ብዬ ተስፋ አደርጋለሁ። ለረጅም ጊዜ ይዘውት የኖሩትንና አጠንክረው የሚያቀነቅኑትን አቋሙን እንዲህ በ32 ቀን ውስጥ ፈጥነው መለወጥ ከቻሉ ሹመቶ ከጸደቀሉት በኋላ በ32 ቀን ውስጥ በፊት እቅጩ ነው የምናገረው ሴቶች ውጊያ ውስጥ መግባት የለባቸውም ወዳለው ሰውዬ ቢመለሱስ ሊሉ ይችላሉ።
ሄክሴት ሹመታቸው ይጸድቅላቸው ዘንድ ያብላጫዎቹን የሴኔቱን አባላት ድምጽ ማግኘት ይኖርባቸዋል። ከ100 የሕግ መወሰኛ ምክር ቤት አባላት ውስጥ 53ቱ ሪፐብሊካኖች ናቸው። ይሁን እንጂ እያንዳንዱ ሴኔተር እጩነታቸውን ደግፎ ድምጽ ይስጣቸው ወይም ይቃወማቸው ከወዲሁ በግልጽ የሚታወቅ ነገር የለም።
አድማጮቻችንና ተመልካቾቻችን የተከታተላችሁት ያለችሁት የጥር 7 2017 የአሜሪካ ድምጽ ዝግጅታችን ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት በኢትዮጵያ ቻናል ኤንኤስኤስ 12 ላይ እየተደመጠም ይገኛል። ዝግጅቶቻችን በዌብሳይታችን amharic.vnews.com እንዲሁም በፌስቡክ አት ቪኦኤ amharic ላይ እንዲሁም በትዊተር #ቪኦኤ amharic ላይና በዩቲዩብ እና ኢንስታግራም ላይ እንድትከታተሏችሁን ጋብዛለን። አሁን ወደ ምሽቱ የመጨረሻው ቅንብራችን ወደ ሆነ እናልፋለን። የፌስቡክ እና ኢንስታግራም ማህበራዊ ሚዲያዎችን የሚያሳድረው ግዙፍ የቴክኖሎጂ ኩባንያ ሜታ በማህበራዊ ትስስር ገጾች ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ተቋማት ጋር በመተባበር ያካሄደ የነበረውን የመረጃ ማጣራት ስራ ማቋረጡን፣ ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት እንዲሰራጩ ያደርጋል ሲሉ ተቾች ተናግረዋል። በአሁኑ ወቅት ውሳኔው በአሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምጽ የገለጸው ፌስቡክ በበኩሉ ከአሜሪካ ውጭ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖርበትን ግዴታዎች በጥንቃቄ እንደሚያጠናም ገልጿል። ስመኝሽ ቆየ በዚህ ጉዳይ ያጠናቀረችው ዘገባ እንደሚከተለው ይቀርባል።
ፌስቡክ፣ ኢንስታግራም፣ ትሬድ እና ዋትስአፕ የተሰኙትን የማህበራዊ ትስስር መተግበሪያዎች የሚያስተዳድረው ሜታ ከሶስተኛ ወገን የመረጃ አጣሪ ተቋማት ጋር በመተባበር የመረጃዎችን እውነተኛነት ለማረጋገጥ የሚሰራውን ስራ ማቋረጡን ያስታወቀው ባለፈው ሳምንት ነበር። የሜታን ውሳኔ አስመልክቶ ዋና ስራ አስፈጻሚው ማርክ ዙከንበርግ በተቋሙ ድረገጽ ላይ በቪዲዮ አማካኝነት ባስተላለፉት መልእክት በማህበራዊ ሚዲያዎች ላይ የሚሰራጩ ይዘቶችን ለመቆጣጠር ውስብስብ ስርዓት መገንባታቸውን አስታውሰው ሆኖም ስርዓቶቹ ስህተት እየሰሩ ነው ብለዋል።
Even if they accidentally censor just 1% of posts,
ምንም እንኳን ከዘቶቹ 100% የሚሆነው ብቻ በአጋጣሚ በስህተት ሳንሱር ቢደረጉ በሚሊዮን የሚቆጠሩ ሰዎች ይሆናሉ። ስለዚህ ይህ በጣም ብዙ ስህተትና ብዙ ሳንሱር ነው የምንልበት ደረጃ ላይ ደርሰናል።
በዚህ ምክንያት ከዚህ በኋላ ሜታ መረጃ አጣሪዎችን በመጠቀም ሐሰተኛ መረጃዎችንና የጥላቻ ንግግሮችን ከፌስቡክና ከሌሎቹ ማህበራዊ ሚዲያዎች ላይ ለመቀነስ ያደርግ የነበረውን ጥረት ማቋረጡንና በመተኩ ኤክስ የተሰኘው መተግበሪያ እንደሚያደርገው ከማህበረሰቡ የሚደርሱ ጥቆማዎችን ብቻ እንደሚጠቀም አስታውቋል። ይህ ግን በርካታ ጋዜጠኞችን፣ የሰባዊ መብት ተሟጋቾችንና መረጃ አጣሪዎችን አስቆጥቷል። ሮሆቦት አያሌው ሀቅን በማጣራት ሙያ የተሰማራች የዲጂታል ሚዲያ ተንታኝ ባለሙያ ናት።
እንኳን ይቅርና እነዚህ ሀቅ አጣሪዎች ወይም መረጃ የሚያጣሩ ድርጅቶች ስራቸውን ከፌስቡክ ጋር መስራት አቁሞ ይቅርና እየሰሩ ባለበት ሁኔታ ራሱ በቂ አይደለም የሚል የተለያዩ ትችቶች ሲደርሱበት ነበር ማለት ነው። ስለዚህ አሁን ያልኩሽ የጤና ብንል፣ ከምርጫ ጋር ተያይዞ ብንል፣ ከግጭቶች ጋር ተያይዞ ብንል የምናያቸው አስተኛ መረጃዎች የሰዎችን ውሳኔዎችና የቀን ውሎች በዛው መጠን የመጉዳት ኃይላቸው እየጨመረ ይሄዳል። አስተኛ መረጃ የሚያሰራጩ አካላት የሚያሰራጩበትን አላማ ግጭትንም ለማስፋፋት ቢሆን ለገንዘብ ጥቅም ቢሆን በዛው መጠን የራሳቸውን ጥቅም እያስከበሩ ነገር ግን ማህበረሰቡንና ተጠቃሚውን የሚጎዱ መረጃዎች ስርጭታቸው ይበዛል ማለት ነው። የሚቆጣጠራቸው አካል ባለመኖር
ሜታ ቀደም ብሎ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የዲሞክራሲ ስጋት መሆናቸውን ይገልጽ ነበር። በተለይ እንደ አውሮፓውያን አቆጣጠር በ2016 በተደረገው የዩናይትድ ስቴትስ ምርጫ ወቅት ሩሲያ ሐሰተኛ መረጃዎችን በስፋት አሰራጭታለች የሚለው ክስ በመበርታቱ ከመረጃ አጣሪዎች ጋር ጠንካራ ትስስር ፈጥሮ ነበር። ዙከንበርግ ባለፈው ማክሰኞ ባስተላለፉት የቪዲዮ መልእክታቸው ግን መረጃ አጣሪዎች ከሚያበረክቱት መልካም አስተዋጽኦ ይልቅ የሚሰሩት ስህተት እየበዛ መሄዱን ነው አጽንኦት ሰጥተው የተናገሩት።
መረጃ አጣሪዎች ፖለቲካዊ ወገንተኝነት የተላበሱ ሆነዋል። እንዲፈጥሩ ከሚጠበቀው እምነት የበለጠ እምነት አጥፍተዋል፣ በተለይ በአሜሪካ። ስለዚህ ከሚቀጥሉት ቀናት ጀምሮ በማህበረሰቡ ላይ መሰረቱ ወደሚያደርግ ስርዓት ነው የምንሻገረው።
በማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ከግለሰብ ጤና መቃወስ አንስቶ እስከ ኢኮኖሚያዊና ሀገራዊ ቀውሶች የደረሱ ጉዳቶች ማስከተላቸውን የምታመለክተው ረሆቦት ግን ሜታ የመረጃ ማጣራቱን ስራ ለማህበረሰቡ ማውረዱ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ውጤታማ ላይሆን እንደሚችል ታመለክታለች።
አሁን እንደሱ አይነቱ ሜቢ ለውጭ ሀገራት ወይም ደግሞ ተማረ ህዝብ የሚበዛባቸው ሀገራት ላይ ትንሽ ሊሰራ ይችል ይሆናል። ምክንያቱም ደግለሰብ ወይም ደግሞ እንደ ኮሚቲ ግለሰቦች የሚሰሩት ከሆነ ይህንን ስራ የራሳቸው ባያዝ ይኖራል ወይም የራሳቸው የግል አስተያየት፣ የራሳቸው አስተሳሰብ፣ የራሳቸው ፍላጎት እንዲሁም ደግሞ የራሳቸው እምነት ለሚወስኑት ውሳኔ ተጽዕኖ ያሳድርባቸዋል። ስለዚህ በሰዎች ውሳኔ ላይ ወይም በአንድ ግለሰብ እና በጥቂት ግለሰቦች ውሳኔ ላይ ሪላይ አርጎ ይሄንን ዲሲዥን መውሰድ ከባድ ነው የሚሆነው ማለት ነው። እንኳን ደስ ይቀርና በባለሙያዎች ተሰርቶ ራሱ ኢፌክቲቭ አልነበረ። ከዛ በተጨማሪ ደግሞ እንዳልኩሽ በኢትዮጵያ አይነት በጣም የሚዲያ አጠቃቀማችን ወይም ንቃታችን በጣም ዝቅተኛ የሆኑ ሀገራት አፍሪካ ውስጥ ብቻም ሳይሆን ሌሎችም ሀገራት ኤዥያ ውስጥም ላቲን ውስጥም በመናይበት ጊዜ የሚመጣላቸው መረጃ ራሱ አሰስ ይሆናል ብለው ማያስቡ ብዙ ተጠቃሚዎች ባሉባቸው ሁኔታዎች ውስጥ ሰው መረጃውን አይቶ መርምሮ ከዛ ደግሞ ይሄ ነገር አስተኛ ሊሆን ይችላል ብሎ አናላይዝ አርጎ ሪፖርት የማድረግና ዛ ኮሚኒቲ ተነጋግሮ አይ ይሄ መረጃ ሐሰት ነው ይሄ መረጃው እውነት ነው የማለት ፕሮባቢሊቲው በጣም በጣም ዝቅተኛ ነው።
ጉዳዩን አስመልክቶ የአሜሪካ ድምጽ ለሜታ ላቀረበው ጥያቄ በኢሜል አማካኝነት በሰጠው መልስ ሜታ በማህበረሰብ ጥቆማ ላይ መሰረት ያደረገውን የመረጃ ማጣራት ስራ ተግባራዊ ማድረግ የሚጀምረው ከዩናይትድ ስቴትስ መሆኑንና ወደ ሌሎች ሀገራት ከማስፋፋቱ በፊት ማሻሻያዎችን እንደሚያደርግ ገልጿል። በአሁን ወቅት በሌሎች ሀገራት ላይ ለውጥ አለመደረጉን አጽንኦት የሰጠው ሜታ ከአሜሪካ ውጪ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖሩበትን ግዴታዎች በጥንቃቄ እንደሚያጠና አመልክቷል። ሜታ የመረጃ አጣሪዎች ተቋሙ የተመሰረተበትን ሐሳብን በነጻነት የመግለጽ ዓላማ እንደገደበ ያምናል። መረጃ የማጣራቱን ስራ ከመቋረጥ በተጨማሪ የይዘት ፖሊሲዎቹን እንደሚያቀል እንዲሁም እንደ ስደትና የጾታ ጉዳይ ባሉ ርዕሶች ዙሪያ የተቀመጡ ክልከላዎችን እንደሚያነሳም ዋና ስራ አስፈጻሚው አብራርተዋል። የመናገር ነጻነት ሰባይ መብት ነው ብላ እንደምታምን የምትናገረው ሮቦት ሆኖም ንግግሩ በሰዎች ላይ ጉዳት የማያደርስና በማህበረሰቦች መካከል ግጭት የማይቀሰቅስ መሆን አለበት ስትል ትከራከራለች። በፌስቡክም ሆነ በሌሎች ማህበራዊ ሚዲያዎች ላይ በሚሰራጩ ይዘቶች ግን የመረጃ ነጻነት ተገድቧል ብላ እንደማታምንም ትገልጻለች።
ለመናገር ነጻነትን ከዚህ በፊት በነበረው ፕላትፎርሙ ላይ ኤክሰርሳይዝ እየተደረገ አይደለም ለማለት ያስቸግራል። ምክንያቱም እነዚህ ሐሰተኛ መረጃዎች በአጣሪዎቹ ወይም በተቋማቶቹ የሚጣሩት መረጃዎች ተጣርተው ሁሉ ማይነሱበት በጣም ብዙ ኬዞች ስለነበሩ በመናገር ነጻነት ስም ብቻ ግን ታይዞ የሚመጡ ጉዳቶች በተለይ ደግሞ እንዳልኩሽ ተቋሙ ላይ ጫና ማድረግ የማይችሉ የተለያዩ ሀገራት የመጉዳት ፕሮባቢሊቲው በጣም ከፍተኛ ነው። ከዚህም በፊት ሜታ ሲከሰስ ባቸው የነበሩት ኬዞች ማሳያ ናቸው። እነዛ ኬዞች ላይ ያልኩሽ የማይናማርም ኬዝ የኢትዮጵያ በሰሜኑ ጦርነት ወቅት የነበረውን ኬዝም ስናይ የተከሰሰበት ሜታ ኢቨን እነዛ ተቋማት እያሉ ራሱ በሚገባ መረጃዎችን አላጣራም ነው።
ሜታ ከመረጃ ተቋማት ጋር ያደርግ የነበረውን ትብብር ቢያቋርጥም ሀቃጣሪዎች አሁንም ህብረተሰቡን የማንቃት የማስተማርና መረጃዎችን የማጣራት ስራቸውን አጠናክረው ሊቀጥሉ ይገባል የምትለው ሮቦት ፌስቡክ አተኩሩበታል ያለውን ማህበረሰብ መር የሆነ የማጣራት ሚና ተግባር ላይ ለማዋል የህብረተሰቡን የሚዲያ አጠቃቀም ማሻሻልና አቅሙን ማሳደግ ቀዳሚ ተግባር ሊሆን እንደሚገባ ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቀደም ሲል የሜታ ኩባንያ በመረጃ ማጣራት ዙሪያ ላይ የወሰነው ውሳኔ መሰረት አድርጋ ስመኝሽ የቆየ ከባለሙያዎች ጋር ቆይታ ያደረገችበት ዘገባ ነው ወደ እናንተ የደረሰው። ተመልካቾቻችንና አድማጮቻችን የአሜሪካ ድምጽ የምሽቱ ዝግጅታችን ከመጠናቀቃችን በፊት የምሽቱን ዋና ዋና ዜናዎች ላስታውሳችሁ። በመተሐራ ከተማ በሬክተር መለኪያ 4.3 የሚገመት የመሬት መንቀጥቀጥ መከሰቱ ተነግሯል። በቅርብ ጊዜያት ውስጥ የተከሰቱ የመሬት መንቀጥቀጦች መነሻ ከሆነው አዋሽ ፈንታሌ አቅራቢያ የምትገኘው መተሐራ ከተማ ርዕደቱ እንደገጠማት ነዋሪዎቹ ለአሜሪካ ድምጽ ተናግረዋል። በደቡብ አፍሪካ ከሚገኝ አንድ የማዕድን ማውጫ ጉድጓድ ውስጥ 78 አስከሬኖችን ማውጣቱን የአገሪቱ ፖሊስ ዛሬ አስታውቋል። ህገወጥ ያላቸውን ቆፋሪዎች 2.6 ኪሎ ሜትር ከሚረዝመው ጉድጓድ ለማውጣት ፖሊስ ለወራት ሲጥር ቆይቷል። የፑንትላንድ ኃይሎች ከአይሲስ ታጣቂዎች ጋር ተዋጉ። በፑንትላንድ ጸጥታ ኃይሎች ከአይሲስ ታጣቂዎች ጋር ለመጀመሪያ ጊዜ ነው በተባለ ባደረጉት ውጊያ ቢያንስ 2 የቡድን አባላት መገደላቸውን ባለስልጣናት አስታውቀዋል። ቡድኑ በካማካዚ ድሮኖች ሊፈጽም ያቀደውን ጥቃት ማክሸፋቸውንም የሶማሌ ባለስልጣናት አስታውቀዋል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ በምሽቱ ስናስተናግዳችሁ የነበርኩት አስማማየ ነው። እኔ ስናዘጋጃችሁ የነበሩ ዝግጅቶቻችን እነዚህን ይመስሉ ነበር። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አትቪዮ አማሪክ ላይ በቀጥታም ታገኙናችሁናል። በድጋሚ ዝግጅቶቻችን ተመከታተል ደግሞ በዩቲዩብ ገጻችን ላይም እንደምታገኙአችሁ ኮዱ ለመጠቆም እንወዳለን። ኢንስታግራም እና በhashtag_vio ላይ ደግሞ በኤክስትራ ገጽ ላይም ዝግጅቶቻችን ታገኙአችኋላችሁ። አስማማየ ነው ምሽቱን ከእናንተ ጋር አብራችሁ አመሸው። የስቱዲዮ ቅንብር ውስጥ መራሌ ነበረችው፣ ብራናይል ነበረች፣ የፕሮግራሙ አዘጋጅ ጽዮን ግርማ ነበረች። ከመላ የአሜሪካ ድምጽ አዘጋጆች ጋር በዚህ ሰናበታችኋለሁ። ነገ በሌላ ዝግጅት ወደ እናንተ እንደርሳለን። መልካም ምሽት ይሁንላችሁ። Thank you.